ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ክፍል 2 ፕሮግራማችን አሁን ይጀምራል። በረጅም ዘመናት ታሪኳ ኢትዮጵያ ሀገራችን ብዙ የውጭ ወራሪዎችን አሳፍራ መልሳለች። ህዝቧም በነጻነት ለዘላለም ኖሯል ማለት ይቻላል። እስከ 1928 ዓመተ ምህረት የፋሽስት ወረራ ጊዜ ድረስ ማለት ነው። ፋሽስት ኢጣሊያ በ1888 ዓመተ ምህረት በአጼ ምኒልክ መሪነት ተዋርዶ ድል ከተመታ በኋላ ቂሙን ሳይረሳ 40 ዓመታት ሙሉ ዝግጅት ሲያደርግ ቆይቶ በ1928 ዓመተ ምህረት አገራችንን በዘመናዊ መሳሪያ ሲወር ለስሙ ወዳጅ መስለው አምባሳደሮቻቸው በአዲስ አበባ የነበሩ የአውሮፓ መንግስታት በሙሉ የፋሽስቱ ደጋፊዎች ስለነበሩ መከላከያ መሳሪያ መግዛት እንኳ አልተቻለም ነበር። ፋሽስቱም በአገራችን ከመለመላቸው ባንዳዎች ጋር በመሆን ታላቅ ጉዳት አደረሰ። ሚሊዮኖች ሞቱ፣ ሚሊዮኖች አካለ ስንኩላን ሆኑ። ኢትዮጵያውያን በአንድነት ለነጻነት ሲዋጉ ጸረ ፋሽስት የውጭ አገር ሰዎችም ልክ እንደ ዜጋ በጀግንነት ተዋግተዋል። ከነዚህ መካከል የሀበሻ ጀብዱ መጽሐፍ ደራሲ የቼክ ሪፐብሊኩ አዶልፍ ፓርለሳክ፣ የተደበቀው ማስታወሻ ደራሲ ሐኪሙ ዶክተር ሃራልድ ናስትሮም እና ቀይ አንበሳ ደራሲ ኩባዊው ጀግና ወታደር አሌሃንድሮ ዴል ባዬ ይገኙበታል። እነኚህና ሌሎች የውጭ አገር ሰዎች አብረው ታግለው መስዋዕትም ሲሆኑ የሀገራችን ዝቃጮች ሻቢያ፣ ወያኔ፣ ኦነግና ሌሎችም ታሪካችንን ሲያጎድፉና በወራሪዎች ተርታ ሲሰለፉ አይተናል። ህዝባችን አሁንም በአንድነት ሆኖ የውስጥ ፋሽስቶችን እንደ ቀድሞ አባቶቻችን ተዋግቶ ድል እንደሚያደርግ ቅንጣትም ጥርጣሬ የለንም። በዛሬ ዝግጅታችን በስዊድናዊው ሐኪም ዶክተር ሃራልድ ናይስትሮም የተደረሰውን የተደበቀው ማስታወሻ መጽሐፍ ትረካ ማሰማት እንጀምራለን።
ፋኖ 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 ተኩሶ ሲነጉድ ይፈሪ ልንደኛ ፍለፍት ጋዳይ ፋኖ እንደመካኛ እረተው በሉት ያምባል ብሎ ሰጠው ለነፋስ አንጓሎ 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 እንደ ቁላ ኦፍ እንደ ግሪሳ እንደ ቁላ ኦፍ እንደ ግሪሳ ያረፈው ልቤ ደሞ ተነሳ ደሞ ተነሳ ፋኖ 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 ግራር ተልጦ ደሞ አይላትም ቁርጣሽም እንደውሃትም እንደውሃትም ፋኖ ፋኖ ሐረርለው ጋሬ ምን ያህል ይደጋል ተዝባርሽን ጊዜ እንባዬ ይመጣል። ለሚያለው ጫካ ለሚያለው ዱር ሲነጋገር ያድራል ከሙዜሩ ጋር ከሙዜሩ ጋር እንኳን ባለ እንጀራ ልባይ ታመ Fanno, 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 lo fanno, fanno, fanno agaru gabba, sai senapete, ya jegna wattadere, sommarege, fanno, 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 bala barceka lukwanda umin fono yele biasta mami nafanu 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 nafanu
አብረን እንነሳ ከዘለዳው ችግራችንም አንድ ህልማችንም ያው ነው አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው የትም ሸሽቷል ወጣ ያለው ባገሩ ነው የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ አንደኛው ባጠፋው ሌላው ይወቀሳል ሌላኛው ባለማው ሁሉም ይወደሳል አንድ ነው እጣችን ወይ መልማት ወይ መጥፋት በሌለ ነገር ላይ አያሻም መጓተት እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል የለየላቸውን የሀገር ጠላቶች እያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ ነጻነት ክን ጠብቅ ለሀገር ተሰውተህ ተማመን በህዝብህ ተማመን በራስህ ሮን የሚያከብር እምነቱን ያጸና ህይወትን ለማደስ ፈጥረም ቸገረን አይለግምም በራስ ራስ የራስ ሌባ ከሆነ ሰራቂ ያስመስልም እንኳ ይሆን ይሰነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረቅ ሲል ተጨንቆ ትግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል ባፉ ወርዶ ጠምዶ በጠላው ይሸሻል ካልታመመ መቀር ጤናው ካልተነካ ወሽንፈር ላይ ቆሞ ማንም ሰው አይረካ ትግሉ ሰው ይያሻል አገር የሚሰራ ለምን ዞር በላት በል እንዋል ባተካራ ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ ለሚያስተካከለው አቧራውን ጠርጎ ቀጣሉን ጎትቶ ገፍትሮ ድንጋዩን ነቅሎ ተክሉን ጉቶ ምን ያቀሻብራል የባጡን የቆጡን ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኮን የተቆራኘ ነው እጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ ይልቅ ህዝባችንን እናብቃው ለክብሮ እንደ ሰው ሰው ሆኖ ይኖር በሀገሩ
ተምተሙ ወገቡ ላይ ቸበለው ዝናር ሸባርጎ ከሽንቱ ላይ ቸበለው ጎራዴ መዞ ጠላት ገዳይ ቸበሬ ቸበለው ቸበለው አራተው በሉት ቸበለው ያን ባለ ሁሉ ቸበለው ሰጠው ለነፋስ ቸበለው አንጓሎ አንጓሎ ቸበሬ ወንደ ቆላው ቸበለው ወንደ ገሪሳ ቸበለው ያረፈው ልቤ ደሞ ተነሳ ቸበሬ ረ ቸበለው ¶¶ እንጀራው ማታይ ተለየ ቼበለው እንዳጥቢያ ኮኮብ ሲነጋታየ ቼበለው ወረ ቼበለው ቼበለው ወረ ቼበለው ቼበለው ዘረ ቼበለው ቼበለው ወረ ቼበለው ቼበለው የምርት ቋሹን እኛ ስናውቀው ቼበለው ዝናር በቅፌን ማንደባለቀው ቼበለው ወረ ቼበለው ቼበለው አባረርካቸው ቼበለው በቃ ተመለስ ቼበለው ማንን ይተኳል ቼበለው አንት ብትጨረስ ቼበለው ወረ ቼበለው
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። የተርጓሚዎቹ ማስታወሻ ማንያውራ የነበረ ማንያርዳ የቀበረ እንደሚባለው እንደዚህ ጥርት ያለ በቀናትና በሰዓታት የተደገፈ በቦታው በነበረ ሰው የተጻፈ ማስታወሻ ማግኘት ቀላል አይደለም። በመጀመሪያ እንዲህ አይነቱ ጽሑፍ ላንባቢ እስካሁን ሊደርስ ያልቻለበትን ምክንያት ወይም ለምን አሁን የሚለውን ጥያቄ መመለስ ተገቢ ነው። የማስታወሻው ባለቤት ዶክተር ሃራልድ ናይስተሮም በሕይወት እያሉ ጽሑፉ በእንግሊዝኛም ሆነ በአማርኛ እንዳይተረጎም ከልክለው፣ ከሞቱ በኋላ ግን ጽሑፉ ላንባቢያን እንዲደርስ ስለፈቀዱ ነው። ጸሐፊው ይህን የመሰለ ዘገባ ለአንባቢያን እንዳይደርስ ያደረጉበት ሁኔታ ለእኛ ግልጽ ባይሆንም በቂ ምክንያት ነበራቸው። ስለዚህ ጸሐፊው ከሰጡት ርዕስ መውጣት ባንፈልግም ለጽሑፉ ተስማሚ ገላጭ ቃል የተደበቀው ማስታወሻ የሚል ተደራቢ ርዕስ ሰጥተነዋል። ዶክተሩ በሞት ሲለዩ ጓደኛቸው ዶክተር ኮልማን ጽሑፉን ወደ እንግሊዝኛ ተርጉመው ያጠናቀቁት እንደ አውሮፓ አቆጣጠር በ2012 ነበር። እንግዲህ ጸሐፊው ለምን ፍራቻ እንዳደረባቸው ከጽሑፉ መረዳት ተገቢ ነው። ዶክተር ናይስትሮም የአማርኛን ቋንቋ በደንብ ይናገሩና ይጽፉ ስለነበር በጊዜው የተደረገውና የተነገረውን ነገር ዓለምንም አስተርጓሚ እንዳለ ማስቀመጣቸው ሌላው የጽሑፉ ጠቀሜታ ነው። በጣሊያንና በኢትዮጵያ መካከል ስለተደረገው ጦርነት ብንሰማም ምን አይነት ባህሪ እንደነበረው፣ ከዚያም ከውጊያ አልፎ ጭፍጨፋ ላይ ያተኮረና ያጋደለ ጦርነት መሆኑን ምን ያህል ሰው በውል ያውቅ ይሆን? እኚህ ሰው ወደ ጦር ሜዳ ግንባር ተጉዘው በቦታውም ሆነው የጻፉት ስዕላዊ አገላለጽ ትልቅ የታሪክ ቅርስ ነው። አንባቢዎች ወደፊት እንደሚረዱት ጸሐፊው ሚዛናዊ የሆነ አቀራረብ ነው ያላቸው። ደግሞም በጊዜው ያዩትና የሰሙትን ነው የጻፉት። ፈሪውን ከጀግናው ጋራ፣ ተንኮለኛውን ንጹህ ልቦና ካለው ሰው ጋራ ኩል ነው ያቀረቡልን። ሌላው የዚህ ማስታወሻ አብይ ነገር አያሌው ሞኙ ሰው አማኙ እየተባለ እስካሁን ድረስ የሚዘፈንላቸው ደጃዝማች አያሌው ብሩን ከጎናቸው አብረው ውለው አድረው ያሰፈሩት ማስታወሻ ለአያሌው ሞኙ መዘፈን ምክንያት ከደጃዝማቹ ከራሳቸው አንደመት የሰሙትን መረጃ ይጨምራል። እንግዲህ ጻፊው የሰዎችን ስሞች እየተቀሱ በዚያን ጊዜ የተደረገውንና የተባለውን ያዩትንም በመዘገባቸው ደጉንም ክፉንም ለይተው በመጻፋቸው ለብዙ ስማቸው ለተጠቀሱ የዚያን ጊዜ ከፍተኛ የኢትዮጵያ ባለስልጣኖች ቤተሰቦችን ቅር ሊያሰኝ የሚችል ነገር ሊኖር እንደሚችል ይገባናል። ሆኖም መተርጎም እንጂ ማብራራት ወይም ሌላ ጭማሪ ስላልተደረገበት የሆነውን መቀበል የግድ ነው። በተጨማሪም ታሪክ ወይም ያለፈ ማስታወሻ ሰዎች እንዳያዝኑ ወይም እንዳይቀየሙ ተብሎ የሚዛመም ከሆነ ከእውነት ይርቃል። ልጅን ሲወዱ ከነንትኑ እንደሚባለው ታሪክን ሲቀበሉ ደግሞ ከነውነታው መሆን አለበት። ማስታወሻነቱ ደግሞ በዚያን ጊዜ ለነበረው ብቻ ሳይሆን በዚያን ጊዜ ለተሰራው ድርጊት በኋላም ወደ ኋላ ለታየው ሁኔታ መንስኤ ጥቆማ ያበረክታል። ያንዳንዱ አንቀጽ በጽሞና ሊነበብ የሚገባው ማስታወሻ ነው። አቀራረቡ ስዕላዊ መግለጫ ስለሚሰጥ አንባቢያንን እንደሚመስጥ እርግጠኛ ነን። ትርጉም ስለሆነ እንደ ተጻፈውና የማስታወሻው ባለቤት ሊገልጡት እንደፈለጉት አድርገን አቅርበናል። በጽሑፉ ውስጥ ግን አንዳንድ የቃል አጠቃቀሞችን የግድ መቀየር ተገደናል። ለምሳሌ ባሪያ ወይም ባሪያዎች የሚለውን ቃል በአገልጋዮች መተካታችንን ለአንባቢያን ማስታወስ እንወዳለን። ፈሪዎችንና ተንኮለኞችን እንደዘገቡት ሁሉ ለማስታወሻቸው ያሰፈሯቸው የኢትዮጵያውያን ተዋጊዎች ስዕላዊ አገላለጽ ለምናውቀውና ለሚነገርለት የኢትዮጵያውያን ጀግንነት በቂ መረጃ ነው። ጀግንነቱ ደግሞ ከተራው ሰው እስከ ባላባቱና ካህናቱም ጨምሮ ነው። የተዋጋው የኢትዮጵያ ወገን ከየቦታው ክተት ብሎ የወጣ ነው። ጎጆአቸውን ዘግተው ሴቶችና ልጆች ባህሎቻቸውንና አባቶቻቸውን ቢቆስሉ ሊያስታምሙ ቢሞቱ ደግሞ ሊቀብሩ ተከትለው ወጥተዋል። በማስታወሻው የከምባታ ተወላጆች የሰሩትን የጀግንነት ሥራ ማንበብ የሚያኮራ ሆኖ አግኝተነዋል። ይህ ማስታወሻ ለታሪክ ባለሙያተኞች መነጋገሪያ ርዕሶችም ይዟል ብለን እናምናለን። ከራሳቸው ከደጃዝማች አያሌው ብሩ ጀምሮ እስከ ንጉሱና በሳቸው ስር ለነበሩ ከፍተኛ ባለስልጣኖች ሚና አንድ ነገር ሲሆን፣ በየክልሉ ገበሬውና ሌላው ተራ ሰው ያደረጋቸው ነገሮች ደግሞ ሌላ ጉዳይ ነው። ከጀግንነቱ ጋር ክህደቱ ድንቁርናውም ሆነ የዋህነቱ አብሮ ተገልጿል። ሌላው አንባቢን የምናሳስበው ነገር ቢኖር ባለፈ ታሪክ ዳኝነት መስጠት ተገቢ ባይሆንም አስተያየትና ትችት ግን የማይቀር ነገር ነው። ስለዚህ አንብበው እስኪጨርሱ ድረስ በተለይ አንድን ወገን ከሌላው ለይቶ ለመተቸት እንዳይቻኮሉ ነው። ደጉና ክፉ በየቦታው ነው የታየው። አስጀምሮ ላስጨረሰን አምላክ ምስጋና ይግባው። ገበየው ተፈሪ ደሳለኝ ዓለሙ። ምዕራፍ አንድ የታላቅ ሰው ህመም። ጥቅምት 9 ቀን 1928 ዓመተ ምህረት ጥሩ የእሁድ ከሰዓት ቀን ነበር። በኢትዮጵያና በኢጣሊያ መካከል የሚደረገው ጦርነት ሁኔታ እየገፋ ነው። بيهونم لنيا بزوم سميت سايستن بادي سببا با دكتر خانر يميامر كتر قبي بسن اسرات بتزقاج يبونات عرب ازازوريا كبن كوش بلنال منغست سمايات كمسلو سماياوي سماي يا افريكا سهاي تانسبار قالج قبيو يتلي عيك ألم بالاچو أبباوج توبوال يتك أمتن بطمبر مچوتن چمرو يك أربو بنان ناكيك تاهم نبرو نكا كراتشن اندى تلمدو سلت أورنتونا سلم ياسكتلو أسكفي وديد سلم يفترو شبر نبر ولاچنم የሊግ ኦፍ ኔሽንስ ባስቸኳይ መፍትሄ እንደሚያገኝለት ተማምነናል ቢያንስ ተስፋም ማድረግ ነበር የዋህ ቅንሳቢ ስለሆነ እንጂ ስለሚመጣው ትልቅ ነውጥ ስለሚያልፈው ህይወትና ስለሚጠፋው ንብረት እኛን ራሳችንን ጨምሮ ስለሚደርስብን መከራ ትንሽም ቢሆን ሐሳቡ አልነበረንም ሰው ያስባል እግዚአብሔር ይፈጽማል ድንገት ከበር በኩል ትልቅ ባለ ስልጣን ሰው ወደ ግቢው ሲገቡ አየን የኢትዮጵያው የውጭ ጉዳይ ሚኒስትር ብላቴን ጌታህሩ ይናቸው ፊታቸው የህፃን ልጅ አይነት ክብነት ያለው ሲሆን ጸጉራቸው ነጭና ሉጫ ነው ከግራቸው በኩል ወደ ደጋንነቱ ያደላል ወዲያው እንዳየኋቸው እኔን ፈልገው እንደመጡ ገመትኩ ትክክል ነበርኩ ትንሽ አረፍ ብለው ቡና ከጠጡ በኋላ ስለመጡበት ጉዳይ መቅለጽ ጀመሩ መልክታቸው ከንጉሱ የመጣ ነው የተጠየቅኩትም በሚቀጥለው ቀን ወደ ሰሜን ግዛት ዋና ከተማ ወደ ዳባት በአውሮፕላን መሄድ የምችል እንደሆነ ነው ስመጥሩ ደጃዝማች አያሌው ብሩ ታማዋልና የህክምና እርዳታ ያስፈልጋቸዋል ቶሎ የህክምና እርዳታ ተደርጎላቸው በሰሜን ግንባር ወደ ጦርነት እንዲሄዱ ይፈልጋሉ የኢትዮጵያው ንጉስ ጃንሆይ አጼ ኃይለ ሥላሴ መልስ ስለሚጠብቁ ቶሎ መልስ መስጠት ነበረብኝ ወዲያውኑ አወጣው አወረድ ያቄው ከጃንሆይ ስለመጣም መልስ በቶሎ መስጠት ነበረብኝ ነገሩ ጥሩ አከታሚና የሚያጓጓ ሆኖ እንዳገኘሁት ማሰቤን መደበቅ አልችልም የ600 ኪሎ ሜትር ርቀት ያለውን ቦታ በአውሮፕላን መብረር በአውሮፕላን መብረርም የመጀመሪያ ስለሆነ በተጨማሪም ከዚህ ቀደም ያላየሁትን ምዕራባዊ የሰሜኑን የኢትዮጵያ ክፍል ማየትም የማይገኝ ጥሩ አጋጣሚ ስለነበረ ነው ተጨማሪ ገንዘብ የማግኘት ሁኔታም የሚጠላ አይደለም በጎን በኩል ደግሞ የመረበሽ ስሜት ተሰማኝ የሄድኩበትን ጉዳይ ከጨረስኩ በኋላ አስተውሰው ይመልሱኝ ይሆን ወይስ እዛው ጫካ ውስጥ ለውኝ ለረጅም ጊዜ ቆይ ይሆን ብዬ አሰብኩ እንደዚህ ለማሰብ ደግሞ በቂ ሆኑ ምክንያቶች ነበሩኝ መጀመሪያ እንደዚህ አይነት አደጋ ላለበት ሥራ የገንዘቡን ጉዳይ ግልጽ አድርጎ መነጋገር ወይም መጨረስ አለብኝ ብዬ አሰብኩ ለዚህም እጥፍ እንዲከፈለኝና የህይወት መድህን ወይም ኢንሹራንስ እንዲኖረኝ መጠየቅ ተገቢ ነበር ከልምድ በመነሳት ግን ካበሾች ጋራ ኮንትራክት ሲዋዋሉ ለመከራከሪያ እንዲሆን ዋጋን ከፍ አርጎ መጥራት የተለመደ በመሆኑ የሚከፈለኝን ሂሳብ በሶስት እጥፍ ከፍ ለማድረግ አሰብኩ ብላቴን ጌታ ከተቀመጡበት ወንበር ትግስት አጥሯቸው በመቁነጥነጥ ጃንሆይ ቁጭ ብለው መልሴን እንደሚጠብቁ አስተዋወሱኝ ዶክተር ሃነርን ምክር ጠየቅኩት የበረራ ልምድ ስላለው በአውሮፕላን መብረሩ የሚያስተስት አጋጣሚ መሆኑን እሱ ራሱ ይህን አጋጣሚ ቢያገኝ የሚቀበለው ሐሳብ ነው ነገር ግን በአጠቃላይ ሌላም ሰው መረዳት እንደሚችለው በእንደዚህ አይነቱ የግል ውሳኔ ጉዳይ ምክር መስጠት አልፈለገም ስለሆነም ለውጭ ጉዳይ ሚኒስትሩ ጉዞውን የሚከተሉት ነገሮች ከተሟሉ የሚቀበለው ነገር መሆኑን ባግባቡ ገለጽኩላቸው። መሟላት ያሉባቸው ነገሮች፣ አንደኛ የሚወስዳቸው የሚያስፈልጉኝ መድኃኒቶች እንዲዘጋጁ፣ ሁለተኛ ደጃዝማች አያሌው እንደተሻላቸው ወዲያውኑ የምመለስበት አውሮፕላን እንዲላክልኝ፣ ሶስተኛ ደግሞ ክፍያዬ በሶስት እጥፍ እንዲሆንና ለቤተሰቦቼም ማስተማመኛ ኢንሹራንስ እንዲሰጣቸው ነው። ተቆር ብሎ የነበረው የውጭ ጉዳይ ሚኒስትሩ ፊት ፈካ አለ። ጉዞውን ለማድረግ በመስማማቴ አመስግነውኝ ከመቀመጫቸው ተነስተው እንደቆሙ ካቀረብኩት ጥያቄዎች ቁጥር 1 እና 2 እንደሚሟሉ ቃል ገቡልኝ። ደጃዝማች አያሌውን ያመማቸውን ነገር ማወቅ ፈልጌ ብጠይቅም የውጭ ጉዳይ ሚኒስትሩ ምንም የሚያቆት ነገር እንዳልሆነ ነው የተገነዘብኩት። ሚኒስትሩ ከታማሚው ጋር በስልክ የተገናኙ ቢሆንም መታመማቸውን ብቻ ማወቅ እንጂ ተጨማሪ ነገር የዶክተር ችግር እንጂ የሳቸው አለመሆኑን ነው የተገለጸው። እንደ ሚኒስትሩ አገላለጽ ሐኪም ለበሽተኛው ሁኔታ አስቀድሞ ማወቅና የሚያስፈልገው መድኃኒት ማዘጋጀት እንደሚኖርበት አልታያቸውም። ፋርማሲ ያለው ደግሞ ከዳባት 600 ኪሎ ሜትር ርቀት በአዲስ አበባ ብቻ ነው። ይህም በጊዜው በነበሩ የኢትዮጵያ ባለስልጣኖች በየጊዜው ከሚታዩ አርቆ ከማሰብ ጉድለት ከሚፈጠሩ ሁኔታዎች አንዱ ነው። ሶስተኛውን ጉዳይ በሚመለከት ግን ሚኒስትሩ ራሳቸው ጃንሆይን አማክረው የሚደረግ መሆኑን ነገሩኝ። ለመከራከሪያ እንዲሆን ብዬ ሁሉንም ከፍ አድርጌ ስለጠየቅኩ የሚወሰነው የመጨረሻ ውሳኔ ለኔ የሚጠቅም ትክክለኛ ይሆናል። በነጋታው የአየር በረራ እንደማይኖርም በደንብ ተረድቻለሁ። ምናልባትም ከሳምንት ካለዛም ከወር በኋላ ሊሆን ይችላል። ግን አሁን ጊዜው ለወጥ ስላለ ከአንድ አራት ቀን በኋላ ሊሆን እንደሚችልም ገመትኩ። እንዳልኩትም ሊሆን ነው። ለጉዞው ራሴን ሳዘጋጅ በዚህ በሰሜን ክፍል ለትንሽ ቀናት እንደምቆይ አድርጌ ነው። ከመንግስት ጋር የተዋዋልኩበትን ይህን ሥራ እንዳከናውን የሚያስፈልጉኝን የሕክምና መሳሪያዎችና የመድኃኒቶች ዝርዝር ሰጠው። የደጃዝማች አያሌው ህመም እንደተሰማ በጊዜው በአዲስ አበባ በነበሩት 105 የውጭ ጋዜጠኞች ያለ የሌለ ወሬ ይዛመት ጀመር። እኔም ራሴ ስለ ህመማቸው የማቀው ጉዳይ የለም ብዬ መግለጫ ብሰጥም ደግሞ ደጋግሞ ቃለ መጠይቅ ከማድረግ አላዳነኝም። ጋዜጠኞቹ ለየጋዜጣቸው በተረጋጋ ሁኔታ ስለ ደጃዝማች አያሌው ቴሌግራም ያደርጋሉ። በቴሌግራማቸው ደጃዝማች አያሌው ከኢጣሊያ ጋር በተደረገ በመጀመሪያው ጦርነት በጣም ስለቆሰሉ ዶክተር በአውሮፕላን ሊላክላቸው ነው የሚል ነበር። እንደ እውነቱ ከሆነ ደጃዝማች አያሌው ከጦርነቱ ግንባር 200 ኪሎ ሜትር ርቀት ነው ያሉት። እንዲህ አይነቱ ያልተረጋገጠ ውሸት ወይም ወሬ ሲወራ ማንም ሰው ሊረዳው እንደሚችለው አበሾችን ማናደዱ አይቀርም። ሁለት ጊዜ በጦር ሚኒስቴር መስሪያ ቤት ተጠርቼ ምን ብዬ እንደተናገርኩ ተጠየቅኩ። በሁለቱም ጥያቄ ጊዜ አስቸጋሪ ይሁን እንጂ በእኔ በኩል እንደዚህ አይነት ሐሜታ እንዳልተናገርኩ በመንገር አረጋግቻለሁ። ያም ሆኖ ሰላዮች እየተላኩ የማደርገውንና የምናገረውን ነገር ይከታተሉ ነበር። ከዚያም አልፎ የግል ሰራተኞቼ በሚስጥር ይጠየቁ ነበር። ስለ ጉዞው ሁኔታ የሚገልጽ ምንም አይነት ዜና ሳይኖር ቀናት አለፉ። እኔም እንግዲህ በተፈጠረው አለመግባባት ምክንያት ጉዞው ተሰርዟል ማለት ነው። እንደዚህ ከሆነ ደግሞ ጥሩ ሁኔታ ላይ አይደለም ብዬ ማሰብ ጀመሩ። ለሰባት አመታት በታማኝነት ባገለገልኩት መንግስት አልታመንም ማለት ነው የሚለው ሐሳብ ሲሰማኝ ደግሞ ያስጨንቀኝ ጀመር። በዚህም ምክንያት ጥቅምት 12 ቀን ከሰዓት በኋላ በጓደኞቼ በተደረገልኝ ግብዣ ላይ ለመገኘት ወደ ኢምፔሪያል ሆቴል ሳመራ ደስተኛ አልነበርኩም። በመንገድ ላይ የቆንስላችን መኪና ድንገት ደረሰብኝ። ሹፌሩ በየቦታው እየተፈለግኩ እንደሆነና በአስቸኳይ ወደ ሆስፒታል ሄጄ የውጭ ጉዳይ ሚኒስትሩን ማግኘት እንዳለብኝ ነገረኝ። ከጥቂት ደቂቃዎች በኋላም ከውጭ ጉዳይ ሚኒስትሩ ከብላቴን ጌታሁሩ ፊት ቁጭ አልኩ። ሁሉም ነገር ስለተዘጋጀ በነጋታው መብረር እንዳለብኝ ተነገረኝ። መድኃኒቶች አውሮፕላን ውስጥ ተጭነዋል። የቀረ ነገር ቢኖር ውሉን መፈራረም ብቻ ነው። ወረቀት አውጥተው ንጉሱ እየጠበቁ ስለሆነ በአስቸኳይ እንድጨርስ ትዕዛዝ ሰጡኝ። የችኮላው ምክንያት ገብቶኛል። ነገር ግን የውሉን ጽሑፍ በጥርጣሬ ተመለከትኩ። ሁሉም ነገር እንደጠየቅኩት የተጻፈ ሲሆን ያው የገንዘብ ክፍያው ጉዳይ ግን እንደጠየቅኩት አይደለም። ለመከራከር እንዳይመችም የውጭ ጉዳይ ሚኒስትሩ ስም ያለበት ማህተም አርፎበታል። እኔም ራሴ ብሆን ተጨማሪ ውይይት ወይም ክርክር ለማድረግ አልተዘጋጀሁም። ወዲያውኑ ፊርማዬን ሰጥቼ ወደ ሆቴሉ አመራሁ። በሆቴሉም የክብር እንግዳ እንደመሆኔ የተዘጋጀው የመሰነባበቻ ግብዣ ላይ ተገኝቼ ተቀመጥኩ። የታወቀ የሲኒማ ካምፓኒ ዳይሬክተርና የኖርዌይ ተወላጅ የሆነችው ባለቤቱ እኔን ለማስደሰት ያዘጋጁት ያማረ ግብዣ ነበር። ስለተደሰትኩም የነበረኝ መጥፎ ስሜት ሁሉ ለቀቀኝ። ይህ የአዲስ አበባ የመጨረሻ ምሽት ቢሆንም ለወደፊት ለረጅም ጊዜ ለሚመጣውና ለሚሆነው ነገር ሁሉ በዚህ ደስ በሚል ሁኔታ ተጀመረ። ምዕራፍ 2 ወደ ሰሜን። ከጠዋቱ 10 ሰዓት ተኩል ሲሆን ተነሳው። ሻንጣዬን ከሞላው በኋላ በተጨማሪ ታጣፊ አልጋና የመኝታ ከረጢት ወይም ስሊፒንግ ባግ ያዝኩ። ይህንን ብቻ ነው ለመውሰድ የወሰንኩት። አንድ ሲኒ ቡና ከጠጣው በኋላ ለሰራተኞቼ የቤት ዕቃዎቼን፣ ፈረሶቼን፣ ሌሎችንም ነገር ጨምሮ እንዲጠብቁ ትዕዛዝ ሰጠው። በሐሳቤ በአጭር ጊዜ ውስጥ እንደምመለስ ነው። ነገር ግን ትንሽም ቢሆን ያላወቅኩት ነገር እነዚህን በቤቴ ውስጥ ለረጅም ጊዜ ተቀመጡና ብዙ የቤተሰብ ትዝታ የሚያስታውሱኝን ንብረቶቼን ተመልሼ እንደማላያቸው ነው። እንዲያውም ቶሎ እንደምመለስ እርግጠኛ ስለነበርኩ ንብረቴን በጥሩና በማያሰጋ ቦታ ለማስቀመጥ እንኳ ሙከራም አላደረግኩም። ነገር ግን ንብረትን የማያሰጋ ቦታስ ለማስቀመጥ ቦታው የት ነው የሚገኘው? ከተማው ሲበዘበዝ በቦታው የነበሩ ሰዎች እንኳ አይናቸው እያየ ቤትና ንብረታቸው ወድሟል። ለማንኛውም ይህ የሌላ ጊዜ ታሪክ ነው። ሁሉም ከተዘጋጀ በኋላ መኪና እስኪመጣልኝ ድረስ 15 ደቂቃዎች ነበሩኝ። በዚህ ቆይታ አእምሮዬ ስለ ጉዞ በሐሳብ ይራወጥ ጀመር። የመጀመሪያ አውሮፕላን በረራዬ እንዴት ይሆን? ምን ያህል ጊዜ ሲወስድ ይሆን? ጠቅላላ ሁኔታውስ ምን ይሆን? ድንገት የአየር በረራውን ካልቻልኩት ብዬ ደርዘን የሚሆኑ የወረቀት ከረጢቶችም ይዣለሁ። አደጋ ይደርስብን ይሆን? ወይስ ደግሞ የጣሊያን አውሮፕላኖች አግኝተው ተኩሰው ቢጥሉንስ? እያልኩ መኪና መጥቶ አውሮፕላን ማረፊያው እስኪወስደኝ ድረስ በአምሮዬ ምስል እየፈጠርኩ ስተራመስ ነበር። አውሮፕላን ማረፊያ እንደደረስንም የሚያንጸባርቅ አሉሚኒየም ሽፋን ያለው ጃንከር አውሮፕላን ሞተር ድምጹን እያሰማ መንደርደሪያው ላይ ቆሟል። ሌላም ተጨማሪ እድሜው የገፋ የፈረንሳይ ፖቴዝ አውሮፕላን ቆሟል። ለኔ መሆኑን ተረዳውና ወደ ጃንከሩ ፓይለት ዌበር ይባላል ሄጄ ሰላምታ ተለዋወጥ። እሱም አየሩ ጥሩ ነው፣ አውሮፕላኔም በጥሩ ሁኔታ ነው ያለው ብሎ ነገረኝ። አጅቦን የሚሄደው ፖቴዝ አውሮፕላን ጉዳይ ግን ሌላ ነው። መነሳት አልቻለም። አምስት ሰዎች ተረባርበውበት ከግማሽ ሰዓት በኋላ ተነሳ። ሁለቱም አውሮፕላኖች ከሚጠበቀው በላይ ጭነት ጭነዋል። እኔ ያለሁበት አውሮፕላን እኔን ፓይለቱንና መካኒኩን ጨምሮ አራት የሕክምና መሳሪያና መድኃኒቶች የያዙ ሳጥኖች፣ አራት አውቶማቲክ መሳሪያዎች እና 6000 ጥይቶች ይዟል። ሌላኛው አውሮፕላን ደግሞ ፓይለቱንና ድሬሰሩን፣ አራት መትረየስ ከ6000 ጥይቶች ጋር ሲይዝ በተጨማሪ የመቀስቀሻ ወረቀቶችም ጭኗል። የሚበተኑ መቀስቀሻ ወረቀቶች በአማርኛ ስለ ጦርነቱ፣ ስለ አየር ቦምብና ጋዝ፣ ስለ ታንክ ምንነትና ሌሎችንም ዘመናዊ የጦር መሳሪያዎች ሁኔታ የሚገልጽ ጽሑፍ ያለባቸው ናቸው። ሁላችንም ቦታ ቦታችንን ከያዝን በኋላ አውሮፕላኖቹ እንዲበሩ ምልክት ተሰጠ። በሜዳው ላይ የነበሩ ጓደኞች በመሰናበት እጃቸውን አወዛወዙ። ከነሱ መሃል ሆስፒታል አብረውኝ የሚሰሩ ሁለት ስዊድናውያን ነርሶች ነበሩበት። የኛ አውሮፕላን ከተነሳ በኋላ ቀርፋፋው ፖቴዝ እስኪነሳ ድረስ በሜዳው ዙሪያ እያዣበብን ቆየን። ከትንሽ ጊዜ በኋላም ፖቴዙም ተነሳና ሁላችንም ወደ ሰሜን አቅጣጫ መብረር ጀመርን። አጃቢያችን ፖቴዝ አውሮፕላን ፈጣን መሆኑን በማሳየት የ3500 ሜትር ከፍታ እየወጣን እያለ መንገዱን ለማሳየትም ሆነ ከጣሊያን አውሮፕላኖች ለመከላከል ከኛ ቀደም ብሎ መብረር ጀመረ። የእንጦጦን ጋራ ወዲያውኑ ወደ ኋላችን ትተን የሱሉልታ ሰፊና ለም ቦታ ከስራችንና ከፊት ለፊት መታየት ጀመረ። ወርቃማ በመሰሉ የሰብል እርሻዎችና አረንጓዴ ሜዳዎች በጠዋቱ ፀሐይ ብርሃን ምክንያት ብርማ ቀለም የሚያሳዩ ወራጅ ውሃዎች በመሃላቸው ሲፈሱ ይታያሉ። ከሩቁ በምስራቅ በኩል የወታደር ካምፕ ይታያል። ይህም የንጉሠ ነገሥቱ የክብር ዘበኛ ጦር ነው። ለሰባት ዓመታት የዚህ ጦር ሐኪም ነበርኩ። ወታደሮቹ ከአንድ ቀን በፊት ከአዲስ አበባ ወጥተው ወደ ደሴ እያመሩ ነው። ወደ ዳባት እንድሄድ ባልታዘዝ ከዚህ ጦር ጋር ወደ ደሴ አብሬ እሄድ ነበር። ሆኖም ከጥቂት ሳምንታት በኋላ ያው ደሴ እንገናኛለን ብዬ ማሰብኩ። የኔ ሐሳብ ነበር። ሙሎ የተባለውን የአንድ ጡረታ የወጣ የእንግሊዝ ጀነራል እርሻን ቁልቁል እየተመለከትኩ እያለሁ ድንገት መሬቱ ከዓይኔ መሰወር ጀመረ። ቀጥ ያለ ተራራ የነበረው እይታ ወደ ታች ጨለማ ወደ መሰለ ጎድጓዳ መስመጥ ጀመረ። ከዚያም ወንዝ ማየት ጀመርኩ። አሁን ያለንበት ቦታ ከሙገር ሸለቆና ከሙገር ወንዝ ወለል ወደ 800 ሜትር የሚሆን ከፍ ብለን ነው። ከዚህ ስፍራ ነው ለአዲስ አበባ ከተማ የሚያስፈልገው ሲሚንቶ የሚመጣው። በተቃራኒው በኩል ተራራው እንደ ግድግዳ ቀጥ ብሎ ካለንበት ከፍታ ጋር ተስተካክሎ ይታያል። ከፊት ለፊታችን ደግሞ ሌላ ሜዳማ ቦታ ተንጣሎ ይታያል። የራስ ካሳ ውርስ ሰላሊ ነው። ጥሩና ንቁ ፈረሶች በማርባት በኢትዮጵያ ስመጥር የሆነ ቦታ ነው። በቀኝ በኩል ሲመለከቱ ደግሞ የአጼ ምኒልክ አልጋ ወራሽ የነበሩት ልጅ ኢያሱ ይኖሩበት የነበረው የፍቼ ከተማ ይታያል። ልጅ ኢያሱ ለአስር ዓመት በዚህ ከተማ የተቀመጡ ሲሆን ለማምለጥ ሙከራ ሲያደርጉ ተይዘው ጥብቅ ቁጥጥር ባለበት እስር ቤት ወደ ሐረር ተወስደዋል። ከጠዋቱ 2 ሰዓት ሲሆን አባይ ወንዝ ደረስ። ፓይለቱ እኔ እንዳይ የፈለገው አስደናቂ እይታ አዘጋጅቶልኛል። በአይን ሲያዩት ግርማ ሞገስ ያለው እይታም ነበር። ከጊዜ ብዛት የአባይ ወንዝ ወደ ታች በመሸርሸር 1500 ሜትር ጥልቀት ያለው ሸለቆ ፈጥሯል። ፀሐይ ወደ ላይ ገና ከፍ ስላላለች ታችኛው የሸለቆው ክፍል በደንብ ባይታይም ወንዙ ከስር የአለት ንጣፍ ላይ ሲወርድ ይታያል። የሸለቆው ግርግዳ ወደ ሰላሌ በኩል በዛፍና በእጽዋት የታጀበ ሲሆን ወደ ጎጃም በኩል ግን ግራጫ መልክ ያለው ቋጠኝ ነው የሚታይበት። ከሸለቆው ወጥተን እየበረርን ያለንበት የጎጃም ክፍል በአረንጓዴ ሜዳዎች፣ ጫካና ከተሞች የተሞላ ነው። ሰዎች ሰፍረውበታል። ለአይን የሚያስደንቀው ነገር ደግሞ የቤተ ክርስቲያኖቹ ብዛት ነው። በዚህ ስፍራ የሚኖሩ ሰዎች ጽኑ አጥባቂ ሃይማኖተኞች ናቸው ተብለው በኢትዮጵያ ይታወቃሉ። ወደ ግራ በኩል ደግሞ የጎጃም ትልቁ ተራራ ጮቄ ይታያል። አናቱ በ4150 ሜትር ከፍታ ላይ በደመና ተሸፍኗል። ከአባይ ማዶ ወደ ቀኝ በኩል ደግሞ የአማራ ሳይንት ተራራማው መሬትና የ4350 ሜትር ከፍታ ግርማ ሞገስ ያለው ለጋምቦ ተራራ ይታያል። ከግማሽ ሰዓት በረራ በኋላ ጥቁር አባይን እንደገና አቋረጥ። ወንዙ ከጣና ሐይቅ ተጠምዝዞ ሲወጣ በደንብ ማየት ይቻላል። አባይ ጎጃምን በሦስት ጎን አካሎ ነው የሚወርደው። ከዚያ ከጥምዙ ቦታ በመነሳት ወደ ዳባት ቀጥታ መስመር ያዝን። ሸለቆው እዚህ አካባቢ ጥልቅ ስላልሆነ ወንዙ በድንጋይ በተሰራ ድልድይ ስር ሲወርድ ተመለከት። ድልድዩ የተሰራው በ16ኛው ክፍለ ዘመን በአጼ ፋሲል ነው። የድልድዩ ሥራ ከሚከተለው ታሪክ ጋር የተያያዘ ነው። አጼ ፋሲል ባለጸጋና ገናና ንጉሥ ነበሩ። በሕይወታቸው ዘመን ብዙ የከፋ ነገር ያደረጉም ያሳለፉም ነበሩ ይባላል። ወደ ኋላ በርጅና ግን ጸጸት ስለገባቸው ንስሐ መግባት ፈለጉ። ማቅ ለብሰው አናታቸው ላይ አመድ ነስንሰው በባዶ እግራቸው ወደሚያውቁት ባህታዊ ሄደው ለነፍሳቸው ሰላም ለማግኘት ምን ቢያደርጉ እንደሚበጅ ጠየቁ። ባህታዊው ሲመክራቸው በዝናብ ወራት ወንዝ በማቋረጥ የሚሞተው የገበሬ ሕዝብ በሺህ የሚቆጠር ስለሆነ ወንዞች ላይ ድልድይ ብትሰራ ይሻላል ብሎ መከራቸው። አጼ ፋሲልም በሐሳቡ በመስማማት ድልድይ እንዲሰራ ትዕዛዝ ሰጡ። በተጨማሪም ድልድዩን የሚያቋርጥ ሰው በሙሉ ለንጉሡ ለአጼ ፋሲል ጸሎት እንዲያደርግ ትዕዛዝ ሰጡ። ይህ ጸሎትም እስካሁን ድረስ የሚደረግ ነው። በድልድዩ የሚያልፈው መንገደኛ እግዚአብሔር የአጼ ፋሲልን ነፍስ ይማር በማለት ይጸልያል። አሁን ደግሞ የበጌ ምድርን ክፍል እያቋረጥን ነው። አገሩ በተራሮችና ፀሐያማ በሆኑ ረባዳ ስፍራዎች የተሞላ ነው። የበግ እርባታ በጣም የዳበረበት ሲሆን የኢትዮጵያ ምርጥ የአህያ ዝርያዎች የሚረቡበትም ቦታ ነው። ነዋሪዎችም በጣም ሃይማኖተኞች ናቸው። ታዋቂ የሆኑ ብዙ ገዳማት አሉት። በስራችን አምባ ማርያም የተባለውን ትልቅ ገዳም ተመለከት። ወዲያውኑ የደብረ ታቦርን ከተማ አቋርጠን እየበረርን አለፍን። ይህ የራስ ካሳ ግዛት ነው። በከተማው ትልቅ የመኖሪያ ግቢ አሰርተዋል። ትንሽ ፈንጠር ብሎ ደግሞ በከተማው በመስራቅ ጠርዝ በኩል የአድቬንቲስት ሚሽዮን ማዕከል ከመኖሪያ ቤቶች ትምህርት ቤትና ሆስፒታሉ ጋር ይታያል። ከጧቱ 3 ሰዓት ተኩል ሲሆን በርቀት ወደ ምዕራብ አቅጣጫ የጣና ሐይቅ ታየኝ። ይህንን ሐይቅ ለማየት የረጅም ጊዜ ምኞቴ ነበር። በርቀት ስለሆነ በደንብ በዝርዝር ማየት አይቻልም። ሐይቁ በሰሜንና በምስራቅ በኩል የማይሎች ስፋትና ርቀት ባላቸው በደምቢያና ፎገራ አረንጓዴ ሜዳዎች ተከቧል። ደምቢያና ፎገራ በቀንድ ከብት ግጦሽ የሚታወቁ ቦታዎች ናቸው። በትንሽ ርቀት ፍርስራሹ የቀረ ይፋግ የሚባል የጥንት ከተማ አየን። በጎንደር ዘመነ መንግስት ጊዜ ከ500 ዓመታት በፊት መሆኑ ነው። ይፋግ ትልቅ የንግድ መናኸሪያ ከተማ እንደነበር ይታወቃል። ጉዟችንም በበለሳ በኩል አድርጎ እየቀጠለ ነው። ለእንግዳ የማይመች አደገኛ ቦታ ነው። በተራሮችና በገደሎች የተሞላ ስለሆነ በድንገት እንኳ አውሮፕላን ለማሳረፍ የሚሆን ቦታ አይደለም። በዚህ ስፍራ የሚኖሩ ሰዎች እንደ ተራራውና እንደ ገደሉ ሁሉ የማይመቹ እንደሆኑ ይነገራል። አገሩ ለእርሻ ስለማይመች በማጭበርበርና በሽፍትነት የሚተዳደሩ ሰዎች ይበዙበታል። ሆኖም ከበለዛ የሚጎረጎረው ማር ግን ባለው መዓዛ ታዋቂ ስለሆነ ተፈላጊነቱ ከፍ ያለ ነው። ልክ ከጧቱ 4 ሰዓት ሲሆን መድረሻችን ቦታ ዳባት ደረስ። የአውሮፕላን ማረፊያው እርጥበት ስለነበረው ፓይለቱ ዌበር ደፍሮ ከማሳረፉ በፊት 6 ጊዜ ሜዳውን መዞር ነበረበት። እንደምንም እየነጠረና እየተንገጫገጨ አውሮፕላኑ ከሜዳው መጨረሻ ከአንድ ትልቅ ዛፍ ፊት ለፊት ትንሽ ሜትሮች ርቀት ቆመ። ከአውሮፕላኑ ዘልዬ ወረድኩ። በመውረዴም ደስተኛ ነበርኩ። በእግር የሚረግጡት መሬት ማግኘቱ ራሱ ጥሩ ነገር ነው። ፊታውራሪ መርሶ ንጉሳዊ አቀባበል ነው ያደረጉልን። ፊታውራሪ የደጃዝማች አያሌው ልጅ ናቸው። አባትየው በማይኖሩበት ጊዜ የጦር አዛዥ እሳቸው ናቸው። በድንኳን ውስጥ የምግብ ጠረጴዛ ተዘጋጅቶም ስለነበር ወዲያውኑ ለመመገብ ተቀመጥ። ፓይለቱ ቶሎውኑ ወደ አዲስ አበባ እንዲመለስ ትዕዛዝ ተሰጥቶት ነበር። ይህም የሆነው የጣሊያን የጦር አውሮፕላኖች እንዳያገኙት ነው። ከሁለት ሰዓታት በኋላም ከፓይለቱ ጋር ተሰነባበት። ብቻዬን መሆን እንግዳ ነገር ሆነብኝ። ከጥቁር ሰዎች መካከል በመሃል ጥቁር ኢትዮጵያ ብቸኛ ነጭ ሰው መሆኔ ነው። ምዕራፍ 3 ጉዞ ባጃቢ መቀጠል። ከአዲስ አበባ ከመነሳቴ በፊት ፊታውራሪ መርሶ በቴሌፎን ጥብቅ ትዕዛዝ ተሰጥቷቸዋል። ትዕዛዙም አጃቢ አዘጋጅተው እንዲጠብቁና እኔ እንደደረስኩ ወዲያውኑ ደጃዝማች አያሌው ወዳሉበት ካምፕ ወደ ጠገዴ እንዲሄድ ነው። ጠገዴ ከዳባት ወደ ሰሜን በኩል የሶስት ቀን መንገድ ይርቃል። መንገድ ለመጀመር ሁሉም ነገር ተዘጋጅቶ እንደሆነ ብዬ እኔው ራሴው ስጠይቅ ፊታውራሪ ሁሉም ነገር ለነገ ይዘጋጃል የሚል መልስ ሰጡኝ። ጠጅ እየጠጣን ወሬ ቀጠል። ከዚያም ከአድካሚ ቀን በኋላ ማረፍ ነበረብን። ፊታውራሪ አውሮፕላኑን ሲጠብቁ ቆመው ስለዋሉ የደከማቸው መሆኑን ነገሩኝ። እኔም በጣም ተናደድኩና ቤተሰቡን ጨምሬ አስጠርቼ ወረድኩባቸው። የንዴት ቃሌን ሳወርድ ፊታውራሪ በጽሞና ምንም ሳይናገሩ ቆመው ተመለከቱኝ። ያለኝን ተናግሬ ስጨርስ እንዲህ የሚል ቃል ተናገሩኝ። እኔን የገረመኝ ከኛ በተሻለ የኛን ቋንቋ እየተናገርክ እንጀራውንም ውሃውንም አብረ እየበላህ እየጠጣህ እንደራሳችን አድርገህ የምናይህ ሰው እንደ ፈረንጅነትህ ጸባይህን ማሳመር ነበረብህ። ከንጉሱ የተላቀ ትልቅ ዶክተር ነህ። ስለዚህ ራስህን ማክበድ እንጂ ማቅለል የለብህም። ምን ማለት ይችላልው? አነጋገራቸው ያለ ምንም መከላከያ ነው የተረታውት። ዙሪያውን ሊብዬ ጥያቸው ወጣልኩ። የዳባት ከተማ ሌሎች መሰል ከተሞችን ነው የሚመስለው። ወደ 3000 የሚሆኑ ነዋሪዎች አሉበት። ከፊት ለፊታቸው ትንሽ ግቢ ቢጤ ያላቸው ክብ የሳር ጎጆ ቤቶች በተዘበራረቀ አቀማመጥ ከጋራው ስር ተዘርግተዋል። ጠበብ ያሉ የተጠማዘዙ የእግር መንገዶች በተለያዩ አቅጣጫ እርስ በርስ እያቋረጡ በመንደሮች ውስጥ ይታያሉ። ከላይ ከከፍታው የቅዱስ ገብርኤል ቤተ ክርስቲያን በወይራና በጥድ ዛፎች ታጅቦ ከፍ ባለ አጥር ዙሪያውን ተከቦ ይታያል። እያንዳንዱ ሱቅ ሻጭ ንግዱን በየትንንሽ ቤቱ ውስጥ ስለሚያደርግ ክፍት ሱቅ የሚባል ነገር አይታይም። ከከተማው ወጣ ብሎ ወደ ግቢም ወይም ወደ ቤተ መንግሥቱ መሄጃ በኩል ቅዳሜ ቅዳሜ የሚውል የገበያ ቦታ ይታያል። ቤተ መንግሥቱ ለመድረስ አንድ ሰው ከባህር ወለል 3000 ሜትር ከፍታ ወደ ላይ መውጣት አለበት። ቤተ መንግሥቱ ራሱ 1000 ሜትር ርዝመት ካለው ገደል ተጠግቶ ነው የተሰራው። ከዚያ ሆነው ዙሪያውን ሲመለከቱ አስገራሚ ነው። ስለ ሰሜን ተራሮችና ገደሎች ብዙ ሰምቻለሁ፣ ነገር ግን በአይን ሲታይ እንደሚሆነው አይደለም። የተራሮቹ አናቶች ጠፍጠፍ ያሉ ሆነው 1000 ሜትር ወይም ከዛ በላይ ቁመት ባላቸው ገደሎች ይከፋፈላሉ። የተዘብራረቀ ግን አስገራሚ የሆነ እይታ አላቸው። ያለው ንጹህና ድንግል የተፈጥሮ ውበት ሰውነቴን ወረር እስከሚያደርገኝ ድረስ በአድናቆት ተመለከትኩ። ወደ ግራ በኩል በግምት ወደ 100 ኪሎ ሜትር ርቀት በፀሐይ ግባቱ ምክንያት ጠቆር ብሎ 3500 ሜትር ከፍታ ያለው የሚያስፈራው የጠገዴ ተራራ ሰንሰለት ይገኛል። ወደዚያ ነው የሚሄደው። አሁን ግን ስለ መንገዱ ማሰብ አልፈለኩም። ከፊት ለፊት ሲመለከቱ ዝቅ ብሎ ቆላ ወገራ ይገኛል። የጀበና ቅርጽ ነው ያለው። እንዳው ትንሽም ቢሆን ሜዳማ ቦታ ማግኘት ይከብዳል። አገሩ የተሞላው በተራሮች አናትና ጥልቀት ባላቸው ጠባብ ገደሎች ነው። በቀኝ በኩል በምትጠልቀው ፀሐይ የመጨረሻ ጮራ ፍንጣቂ ብርሃን ሲመለከቱ የትልቁ የሰሜን ተራራ ጉብታዎች በበረዶ ተሸፍነው ይታያሉ። ሁሉም ነገር የሚያስደንቅ ታላቅ ግርማ ሞገስ አለው። በተፈጥሮ ታላቅነት ምክንያት የትንሽነት ስሜት ተሰማኝ። በመገረም የራሴን ስሜት ዝቅ አድርጌ ወደ ቤተ መንግሥቱ አመራው። ትንሽ የምታምር ክፍል ተዘጋጅቶልኛል። ወለሉ ላይ የፋርስ ስጋጃዎች ተዘርግተዋል። የብረት አልጋው አዲስ አንሶላዎች ተነጥፈውበታል። ወደ ክፍሉ ስገባ ወደ መሬት ለጥ ብሎ እጅ የነሳ የልጅ አገልጋይ በሁለት እጆቹ ሻማዎች ይዞ በአንዱ ማዕዘን በኩል ቆሟል። ተከትለውም የእጅ መታጠቢያ ውሃ፣ ምግብ፣ ጠላና ጠጅ የያዙ አገልጋዮች በሰልፍ መግባት ጀመሩ። ጣፍጦ የተሰራው ወጥ ሽታ የምግብ ፍላጎቴን ስለጨመረው በደንብ አድርጌ በላው። በልቼ እንደጨረስኩ ፊታውራሪ የአዲስ አበባን ሁኔታ ወሬ ለማዳመጥ መጡ። እኔ ግን አውሮፕላን ካደረግነው ረጅም መንገድና ሆዴ እስኪሞላ በበላሁት ምግብ ምክንያት እንቅልፍ እንቅልፍ ስላለኝ ድምፅ እያሰማው ማዛጋት ጀመርኩ። በኢትዮጵያ አንድ ሰው ማረፍ ፈልጎ ድምፅ እያሰማ ቢያዛጋ ነውር የለውም። ፊታውራሪም ደናደር ብለው ጥለውኝ ሄዱ። ከሌሊቱ 8 ሰዓት ሲሆን ድንገት ከንቅልፌ ነቃው። በመላ ሰውነቴ ላይ የተጣበቀና የሚለበልብ ስሜት ተሰማኝ። መብራት አብርቼ አቅርቤ ስመለከት አልጋው በቁልጫ ተወሯል። ስተኛበት ነጭና ንጹህ የነበረው አንሶላ አሁን በደምና በሞቱ ቁንጫዎች ምክንያት ቀለሙን ቀይሯል። ተነስቼ ስቆምም ቁንጫዎቹ በእግሬ በኩል ወደ ላይ ወረሩኝ። አንዳንዶቹም ፊቴ ላይ መፈናጠር ጀመሩ። በኋላ እንደተረዳሁት ቁንጫዎቹ በጣም ተርበዋል፣ ምክንያቱም ለብዙ ሳምንታት እዛች ክፍል ውስጥ ገብቶ ያደረም አልነበረም። በተጨማሪ ምንጣፎቹ ከተራገፉ ወራት አልፏቸዋል። አገልጋዩን ቀሰቀስኩና ከውጭ ድንኳን እንዲወጥርልኝ አድርጌ ከአንድ ሰዓት በኋላ እንደገና እንቅልፍ ወሰደኝ። ያሁኑ ግን ያልተቋረጠ ነበር። ከጧቱ 2 ሰዓት ሲሆን ፊታውራሪ መጡ። እንደተሰማኝ ከሆነ ከመጠን በላይ ሞቅ ያለ ሰላምታውና ወዳጅነቱም ትንሽ የተጋነነ መሰለኝ። በዚህ ምክንያትም አንድ የማይሆን ነገር እንደ ተፈጠረ ተገነዘብኩ። ምስጢሩ ሲወጣ ረጅም ጊዜ አልወሰደም። ለካስ ለመንገዳችን የምንወስዳቸው አህዮች ሲያስፈልጉ ለነገ ካልሆነ በቀር ለዛሬ አልተገኙም። አሁን ግን እንደ ተራ ፈረንጅ ሳልሆን ድሬሰሩን ጠርቼ ምንም ሳልል ከቤቱ ወጥቼ ቁልቁለቱን መንገድ ያስኩ። ፊታውራሪም የሆነ ነገር አለ ብለው በማሰብ ሰውነታቸው የሚፈቅድላቸውን ያህል እየሮጡ ከኋላዬ በመድረስ ትንፋሻቸው ቁርጥ ቁርጥ እያለ ወዴት እንደሚሄድ ጠየቁኝ። እኔም በመንገድ ያመላለስ የሚሄደው ወደ ቴሌግራም ቤት ሲሆን እሱ የተሰጠውን ትዕዛዝ እንዴት አድርገው እንደፈጸሙ ትዕዛዙን ለሰጠው ንጉሥ ለማስተላለፍ ነው አልኩ። አባባሌ ሥራውን ሠራ። ፊታውራሪ ወዲያውኑ የሚያስፈልገው ነገር ተዘጋጅቶ ጉዞው በሁለት ሰዓታት ውስጥ እንደሚጀመር ቃል ገቡልኝ። ሁለት ሰዓት የተባለው ወደ 6 ሰዓታት ተራዘመ። ነገር ግን ከቀኑ 8 ሰዓት ሲሆን ጉዞውን መጀመር ተቻለ። ከተጓዦቹ መሃል ፈጠነ የሚባለው የኔ ድሬሰር፣ 2 የጦር መኮንኖች፣ 100 የታጠቁ ወታደሮች፣ ከነሱም 8ቱ አውቶማቲክ መሳሪያ ያዙ፣ መድኃኒትና የሕክምና ቁሳቁሶች፣ የኔን የግል ዕቃዎችና ጥይቶች የጫኑ 10 አህዮች ነበሩበት። ይህን ያህል አጀብ የግድ አስፈላጊ ነበር። ጦርነት ላይ ስለሆን የጸጥታው ጉዳይ አስጊ ነው።
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።